Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ የጋቢና ቪኦኤ ታክሲያችን በርካታ እንግዶችን ጭነናል።
Many of the economies not affected by commodity prices are doing quite
well. የሸቀጥ ገበያ ተጽዕኖ የሚያሳድርባቸው ሀገሮች በሁኔታው ክፉኛ አልተጎዱም።
የኢትዮጵያ ምጣኔ ሀብት እድገት ለሚቀጥለው አንድ ዓመት እንደሚያሽቆለቁል የዓለም የገንዘብ ድርጅት IMF አስታወቀ።
ተጠም አለቅን ሲሉ ጮሁ። ከዛ በኋላ የፌዴራል ፖሊስ አስለቃሽ ጭስ ለቀቀብን። ተማሪው በተማሪ ላይ ተደራርቦ ወደቀ። ግማሹ ተሯሩጦ ወደ መኝታ ክፍሉ ገባ። ገሚሶቹ ደግሞ ግቢውን ለቀው ወጡ።
በአምቦ ዩኒቨርሲቲ አዋሮ ካምፓስ ካለፈው አርብ ጀምሮ ውሃ በመቋረጡ ተማሪዎች መቸገራቸውን ገለጹ።
ተወልዶ ያደገው በጀርመን ሀገር ነው። የታዘበውን የባህል ልዩነት ለኢትዮጵያውያኑ በመንገር ያዝናናል፣ ያስቃል።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ ሁለት ዜናዎች ለዛሬ ይዤላችኋለሁ። የፓናማ የፌዴራሉ መንግስት የጸጥታ ኃይሎች ከዓለም መሪዎች ስሞች የተነካኩ በርካታ የባንክ ሂሳቦችና ኩባንያዎች የተገኘበት የተባለውን የህግ ኩባንያ ሞሳክ ፎንሴካ ቢሮዎች ወረው ፈትሸዋል። የፓናማ ጠቅላይ አቃቤ ህግ ቢሮ ባወጣው መግለጫ ድርጅቱ ህገወጥ ድርጊት ተፈጽሞ እንደሆነ የሚያሳዩ ማስረጃዎችን ፍለጋ አቃቤ ህጎችና ፖሊሶች ፍተሻ ማካሄዳቸውን አስታውቋል። ሞሳክ ፎንሴካ ደንበኞቹ ግብር እንዳይከፍሉ ሌላም የማጭበርበር ተግባር እንዲፈጽሙ ረድቷል ተብሎ ተወንጅሏል። የፓናማ ህግ አስከባሪ ወኪሎች ለዚህ ውንጀላ ማስረጃ ሰነድ ካለ ለመያዝ በኩባንያው ዋና ጽህፈት ቤት ፍተሻ ያካሄዱት ትላንት ማክሰኞ ማታ መሆኑ ታውቋል። ሞሳክ ፎንሴካ በበኩሉ ከመንግስት ባለስልጣናት ጋር እየተባበርንን በማለት መግለጫ አውጥቷል። የፓናማ ሰነዶች የተባለውን ባለፈው ሳምንት በኢንተርኔት ይሰራጭ የነበረውን ሰነድ ሞሳክ ፎንሴካ ብዛት ላላቸው ዓለም አቀፍ ከበርቴ ደንበኞቹ በሀገሮቻቸው ግብር እንዳይከፍሉ ገንዘባቸውን የሚያሸሹበት የውጭ ሀገር የባንክ ሂሳብ በመክፈት መርዳቱን የሚጠቁሙ ሰነዶች አውጥቷል። የኩባንያው መስራች ራሞን ፎንሴካ ኩባንያቸው የጣሰው ህግም ሆነ ያጠፋው ሰነድ የለም ብሏል። የላይቤሪያ የትምህርትን ስርዓት ለማስተካከል የቀረበው እቅድ በሀገሪቱ የመምህራን ማህበር ተቀባይነት ማጣቱን ተከትሎ በጉዳዩ ላይ ትግል ተጀምሯል። የመምህራን ማህበሩ አስተዳደር የመንግስትና የግል ዘርፍ የትምህርት አጋርነት በሚል ያሰናዳውን እቅድ ተግባራዊ ካደረገ አገር አቀፍ የስራ ማቆም አድማ እናካሄዳለን ሲል ዝቷል። የስራ ማቆም አድማው ውሳኔው መምህራኑ ትናንት አጽድቀውታል ሲሉ የማህበሩ የበላይ ዋና ጸሐፊ አስታውቋል። የላይቤሪያ መንግስት ብሪጅ ኢንተርናሽናል አካዳሚክስ ከተባለ ድርጅት ጋር የመግባቢያ ሰነድ ተፈራርሟል። አድማጮች፣ ለሰዓቱ ያስኳቸው ሁለት አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር እኔና መስታወት እዚህ ያለን፣ አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የኢትዮጵያ ምጣኔ ሀብት እድገት ለሚቀጥለው አንድ ዓመት እንደሚያሽቆለቁል የዓለም የገንዘብ ድርጅት IMF አስታወቀ። በዚህ በያዝነው የአውሮፓውያኑ ዓመት 2016 የኢትዮጵያ ሀገራዊ ሀብት ምጣኔ በ4.5% እንደሚያድግ የገንዘብ ድርጅቱ ተንብየዋል። ከ10 ዓመታት በላይ ወደ 2 ዲጂት የሚጠጋ እድገት ሲያሳይ የቆየው የኢትዮጵያ ምጣኔ ሀብት በፍጥነት እንዲያሽቆለቆል ያደረገው በሀገሪቱ የተከሰተው ድርቅና የዓለም አቀፍ የሸቀጥ ገበያ ዋጋ መቀነስ እንደሆነ ዘጋቢያችን ሄኖክ ሰማዝጌር ከዓመታዊው የዓለም ባንክና IMF ጉባኤ ዘግቧል።
በዓለም በፍጥነት በማደግ ላይ ከነበሩ 10 ሀገሮች 7ቱ የአፍሪካ ሀገሮች ሲሆኑ ኢትዮጵያ ግንባር ቀደም ሆና ለ10 ዓመታት ቆይታለች። በያዝነው የአውሮፓውያን ዓመት ግን ይሄ ሁኔታ እንደሚቀየር ነው የዓለም የገንዘብ ድርጅት IMF በየዓመቱ የሚያወጣው የዓለም ምጣኔ ሀብት ግምገማ ዘገባው ያስታወቀው። ባለፈው ዓመት 10.2 ከመቶ ያደገው የኢትዮጵያ ምጣኔ አሁን በያዝነው ዓመት በ4.5 ከመቶ የሀገራዊ ምርት እንደሚያድግ ድርጅቱ አስታውቋል። የዓለም የገንዘብ ድርጅትን የጥናት ቡድን የመሩት ኦኒያ ሴላሰን በምስራቅና ደቡብ አፍሪካ ሀገሮች የምጣኔ ሀብት ትንበያ ላይ ጉልህ ተጽዕኖ ያሳደሩ ሁኔታዎችን እንዲያስረድተዋል።
Another factor is that Eastern and Southern Africa is facing a quite severe drought. Rainfall levels are 40% lower than this.
አንዱ ምክንያት ምስራቅና ደቡብ አፍሪካ ብርቱ ድርቅ ተከስቶባቸዋል ብለዋል። የዝናብ መጠኑ ለበርካታ ዓመታት ከተመዘገበው አማካኝ በ40 ከመቶ ቀንሷል። ይሄ ሁኔታ በመጣኔ ሀብት እድገት ትንበያው ላይ ተንጸባርቋል። በተለይ እንደ ኢትዮጵያ ያሉ ምጣኔ ሀብቶችን ጎድቷል። ማላዊ፣ ዚምባብዌ፣ ዛምቢያና ደቡብ አፍሪካንም እንዲሁ ጎድቷል።
የምጣኔ ሀብት መቀዛቀዙ በአፍሪካ አማካይ እድገትም ተመዝግቧል። ባለፈው ዓመት በ3.4 ከመቶ ያደገው የአፍሪካ ምርት በያዝነው ዓመት ወደ 3 ከመቶ ዝቅ እንደሚል ነው የዓለም የገንዘብ ድርጅት የተነበየው። በተለይ በአፍሪካ እንደ ናይጄሪያ፣ አንጎላ፣ ደቡብ ሱዳንና የመሳሰሉ ሌሎች ሀገሮች የነዳጅ ዘይት አምራች ሀገሮች በመሆናቸው በነዳጅ ዘይት ዋጋ መቀነስ ሳቢያ ምጣኔያቸው ተንኮታኩቷል። የዓለም የገንዘብ ድርጅት ጥናትን የመሩት ኦያ ሴላሰን
We have oil exporters, we have exporters of non-oil commodities, and we have other economies that are less dependent on commodities. Clearly weak oil prices
የነዳጅ ዘይት አምራች ሀገሮች አሉ። ነዳጅ የማያመርቱ ግን በዓለም የሸቀጥ ገበያ በቀጥታ የሚሳተፉ ሀገሮችም አሉ። በስፋት በሸቀጥ ገበያውን የማይሳተፉ ሀገሮችም እንዲሁ በርካታ ናቸው። የነዳጅ ዘይት ዋጋና የሌሎች ሸቀጦች ዋጋ ሲቀንስ የሀገሮቹ ምጣኔም አብሮ ይታወቃል። በርግጥ ሁኔታውን ለመለወጥ የጀመሯቸው በርካታ ውጥኖች አሉ። ሆኖም ምጣኔ ሀብታቸው መጎዳቱ አልቀረም። ለዚህ ነው በሚቀጥለው ዓመት የምጣኔ ሀብታቸው እድገት ትንበያ አሉታዊ ተጽዕኖ ያሳደረው።
በድርቅ የተነሳ ጉዳት ያልደረሰባቸው የአፍሪካና የዓለም ሀገሮች በተለይ የነዳጅ ዘይት አምራች ያልሆኑት በዚህ ዓመት የተሻለ የምጣኔ ሀብት እድገት ትንበያ አግኝተዋል። ሆኖም የዓለም ምጣኔ ሀብት ባለው ትስስር የተነሳ በተዘዋዋሪ እድገታቸው ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ነው IMF በጥናቱ ያስቀመጠው።
Many of the economies not affected by commodity prices are doing quite well, but there's also a broader tightening of global financial conditions facing
የዓለም አቀፍ የሸቀጥ ገበያ ተጽዕኖ የሚያሳድርባቸው ሀገሮች በሁኔታው ክፉኛ አልተጎዱም። ሆኖም የዓለም አቀፍ የገንዘብ ገበያና የመዋለ ንዋይ ፍሰት ስለሚደርቅ በተዘዋዋሪ በተለይ በማደግ ላይ ባሉ ሀገሮች ምጣኔ ሀብቶች ላይ ተጽዕኖ እንደሚያሳድር በጥናታችን ተንጸባርቋል።
በአጠቃላይ የዓለም ምጣኔ ሀብት በዚህ በያዝነው ዓመት በ3.2 ከመቶ እንደሚያድግ ተገልጿል። ቀጣዩ የአውሮፓውያን ዓመት 2017 በተለይ የተሻለ የእድገት ዘመን እንደሚሆን ነው ጥናቱ የጠቆመው። ለኢትዮጵያም ምጣኔ ቢሆን ከዘንድሮ የተሻለ እድገት እንደሚጠበቅ ትንበያው ያስረዳል። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Wiki talama 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 Johnny na Gabina VOA. With Henok Fente and Mr. Ward Aragao.
አቀጣው ዘገባችን ደግሞ ወደ አዲስ አበባ ይመለሰናል። ሊቀመንበሩ አቶ ይልቃል ጌትነትና አንድ ሌላ የከፍተኛ አመራር አባል እንዲሰናበቱ የጠየቀው የሰማያዊ ፓርቲ የስነ ስርዓት ኮሚቴ ውሳኔ በፓርቲው የኦዲትና ቁጥጥር ኮሚሽን እየታየ ነው። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ለአሜሪካ ድምጽ እንዳስረዱት አቶ ይልቃል ከፍተኛ ቅሬታ፣ ሌላ አንድ ተከሳሽ ደግሞ አቤቱታ አቅርበዋል። በአቶ ይልቃልና በሌሎች አራት ተከሳሾች ላይ የቀረበው ክስ የሚታየው በኮሚቴው መመሪያና በፓርቲው መተዳደሪያ ደንብ መሰረት እንደሆነ የብሔራዊ የሥነ ምግባር ኮሚቴው ሰብሳቢ ወይዘሮ ሀና ዋለልኝ ገልጸዋል። እስክንድር ፍሬው ተጨማሪ አለው።
በተቋቋመ ባጭር ጊዜ ውስጥ ታዋቂነትን እንዳገኘ የታየው በ2007ቱ ምርጫም ከቆይታው በላይ የተፎካከረው ሰማያዊ ፓርቲ የውስጥ ችግር እንዳጋጠመው የታየ ነው። የፓርቲው ብሔራዊ የሥነ ሥርዓት ኮሚቴ በተለያዩ አመራሮች ላይ ያስተላለፈው የጥፋተኝነትና የቅጣት ውሳኔ ተቃራኒ አስተያየቶችን አስከትሏል። ብሔራዊ የሥነ ሥርዓት ኮሚቴው እንደገለጸው ካለፈው ተሐሳስ ጀምሮ በአምስት የፓርቲው አመራሮች ላይ የቀረበውን ክስ ሲመለከት ቆይቷል። ክሱ የቀረበባቸውም ሊቀመንበሩ አቶ ይልቃል ጌትነት፣ የቀድሞው ምክትል ሊቀመንበር አቶ ስለሺ ፈይሳ፣ የቀድሞው የፋይናንስ ኃላፊ አቶ ወሮታ ዋሴ፣ የድርጅት ጉዳይ ኃላፊ የነበሩ አቶ ጌታነህ ባልቻ እንደዚሁም የብሔራዊ ምክር ቤት ተጠባባቂ አባል ወይንሸት ሞላ መሆናቸውን አመልክቷል። የቀረበባቸው ክስም የፓርቲውን ገንዘብ ያላግባብ ከመጠቀም ጋር የተያያዘ እንደሆነ ተገልጿል። የክሱ ሂደት የታየውም በተቀመጠው የአሰራር መመሪያ እንደዚሁም በፓርቲው መተዳደሪያ ደንብ መሰረት መሆኑን የኮሚቴው ሰብሳቢ ወይዘሮ ሀና ዋለልኝ ትናንት ለቪኦኤ ገልጸዋል። አምስቱንም ተከሳሾች ጥፋተኛ ያደረገው ኮሚቴው ሊቀመንበሩ አቶ ይልቃል ጌትነትና የቀድሞው የፋይናንስ ኃላፊ አቶ ወሮታ ዋሴ ከፓርቲው እንዲሰናበቱ፣ ሌሎች ተከሳሾች ደግሞ ከደረጃቸው ዝቅ እንዲደረጉ ወስኗል። የፓርቲው የኦዲትና ምርመራ ኮሚሽን በበኩሉ ውሳኔውን ባይሰርዝም ለጊዜው አግዶታል። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ትናንት ለቪኦኤ ሲናገሩ ውሳኔው የታገደበትን ምክንያት አስረድተዋል። ለፓርቲው በይፋ ከመገለጹ በፊት በማህበራዊ ድረገጾች ወጥቷል። እንደዚሁም አንድ ተከሳሽ ቅሬታ፣ ሌላው ደግሞ አቤቱታ አቅርበዋል የሚል ነው ምክንያቱ። ኮሚሽኑ ጉዳዩን እየመረመረ መሆኑን፣ ውሳኔውን የመሻር የማጽደቅ አሊያም የማሻሻል መብት እንዳለውም አመልክተዋል። ውሳኔው ከተላለፈባቸው አንዱ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን ሂደቱ ህገወጥ፣ ውሳኔውም ተቀባይነት የሌለው መሆኑን ዛሬ ለአሜሪካ ድምጽ ተናግረዋል። እሳቸው እንዳሉት የክሱ ሂደት የተካሄደው ከሳሽ በሌለበት ነው። በእኛ ላይ የሚናፈሱ አሉባልታዎች ስለነበሩ እንድንከሰስ ጉዳዩን በኮሚቴው እንዲታይ የጠየቅነው ራሳችን ነበርን ብለዋል አቶ ይልቃል። ይህም ሆኖ ክሱን የመሰረቱት የፓርቲው ብሔራዊ ምክር ቤት ሰብሳቢ መልሰው እንዳቋረጡት አቶ ይልቃል ያስረዳሉ።
አቶ ይድነቃቸው ከበደ የህግ ባለሙያም ነው፣ የምክር ቤታችንም ሰብሳቢ ነው።
የብሔራዊ ምክር ቤቱ ሰብሳቢ ነው።
ምክር ቤቱ ሰብሳቢ ነው። በዚህ መሰረት የምክር ቤቱን ውሳኔዎች ያስፈጽማል። ስለዚህ ክሰስ ሲባል አየው ነገሩን መረጃው የማይጠቅም ነገር መሆኑን ስለተረዳ አልከስም፣ በእኔ ስም የሚደረግ ማንኛውም ልውውጥ ከጀመረው በኋላ። ስለዚህ ምክሰለ
ምን ያህል ደረጃ ከሄዱ በኋላ ክሱን ሂደቱን ትንሽ ጀምረውት ከዛ መልሰው አቆሙት፣
ወረቀቱን ጻፈ። ከዛ በኋላ እንደነገርኩ እኛ ክሱን የምንፈልገው ራሳችንን ለማጥራት እኛ ስለነበር
ወረቀቱን ለማንጻፉ ለስነስርዓት ኮሚቴው
ጻፈ። ከዛ በኋላ
ክሱ ይታይ ብለው ጻፉ መጀመሪያ።
ከዛ በኋላ
ትቸዋለሁ
ብለው ለነሱ በደብዳቤ ሰጡ። ምክር ቤቱም ከፈለገ ሌላ ሰው በዚህ ጉዳይ መወከል ይችላል፣ እኔ አልሄድም አለ። ከዛም በኋላ በተደጋጋሚ እኛ እንሄድ ነበር፣ ምክንያቱም ራሳችንን ቅድም እንደነገርኩ ክሊል ለማድረግ እንዲመቸን የውስጥ ዲሞክራሲውንም ለማዳበር ብለን እንሄድ ነበር። መልስ ስንሰጥም የሚቀበለን አጠን እሱም አልነበርም። መከላከያ ምስክርም ስናመጣ የለም። በኋላ ለእኛ ብለለንበት ምስክሮች ተብሎ ማን እንዳመጣቸው የማይታወቁ ሰዎች ይመሰክሩ ነበር እኛ ብለለንበት። እንግዲህ ይሄም የሆነው የዲሲፕሊን ኮሚቴና ኦዲት ነው የሚጠራቸው አሉ። አሁን ስሰማ እነዛን ሰዎች እየፈለገ አሁን ቅድም እንዳልኩ በዚህ ውስጥ የለሁበትም ብሎ ለነሱም ደብዳቤ ጽፎ ለምክር ቤቱም በይፋ ሳውቆ በሌለበት ሁኔታ እሱ የምክር ቤቱ ተወካይ ሆኖ ክሱ ሲካሄድ እንደቆየ ተደርጎ ፍርድ ውሳኔ እንደተሰጠ አድርገው በምስክር ተረጋግጦ ተወስኖባቸዋል አሉ። የማን ምስክር ናቸው ነው? ማን ያመጣቸው ምስክር ናቸው? ማን ይከሰሰንኛ? ስለዚህ ክስ ሳይኖር ፍርድ አለ? እና ይሄንን ነገር ማሁንም እኔ ስናገረው ትናንትና ማንተ ኢንተርቪው ስታረግ እንደሰማው ከኦዲትና ምርመራ ይሄን ጉዳይ ያያየው ነው ያጠናው ነው ብላል። ምንም ያጠናው ነገር የለም። ይሄ በስነ ስርዓት ህግ መሰረት በአገሪቷም ህግ መሰረት ከሳይ ሳይኖር ክስ የለም።
እዚህ ላይ አቶ ይልቃል በፓርቲያቸው አስተራር መሰረት የብሔራዊ የስነ ስርዓት ኮሚቴው መረጃዎች እጁ ላይ ከገቡለት ከሳሽ ቢኖርም ባይኖርም ጉዳዮችን ማየት ይችላል ወይስ አይችልም? እንዴት ነው አሰራራችሁ?
ክስ ይቀርብለታል፣ ተከሳሽ አለ፣ ከሳሽ አለ። ሁለቱ የሚያቀርቡትን መረጃዎች አይቶ ውሳኔ ይሰጣል። ስለዚህ የዲሲፕሊን ኮሚቴ ክስ እስካልቀረበለት ድረስ ምንም ነገር አያይም።
ከሳሽ መሆን ያለበት ይሄኛው ከሌ ከሌ ነው በሚል ተቀመጣል። ለምሳሌ የብሔራዊ ኮሚቴው ብቻ ነው መክሰስ የሚችለው?
አይደለም። አባላት ሊከሱ ይችላሉ።
ብሔራዊ ምክር ቤት
አባላት ሊከሱ ይችላሉ። ብሔራዊ ምክር ቤት ሊከስ ይችላል። ስራ አስፈጻሚ ሊከስ ይችላል። ማንኛውም ሰው ሊከስ ይችላል። ክስ የማቅረብ መብት ልክ እንደ ፍርድ ቤት አሰራር ነው። ነገር ግን ራሱ ተነስቶ ራሱ ምስክር ሰምቶ ራሱ ከሳሽ ነው ራሱ እንደዚህ አይነት አሰራር የለም።
ለኦዲትና ምርመራ ኮሚሽኑ ምንም አይነት ቅሬታ አለማቅረባቸውን ያስረዱት አቶ ይልቃል የምንጠብቀው ነገርም የለም ብለዋል። ብሔራዊ የሰነ ምግባር ኮሚቴው የኦዲትና ምርመራ ኮሚሽኑ እንደዚሁም የፓርቲው ጽፈት ቤት ኃላፊነቴን እንዳልወጣ አድርገውኛል ሲሉም አቶ ይልቃል ተናግረዋል። በዚህ መነሻነትም የፓርቲውን ጠቅላላ ጉባኤ መጥራታቸውን አስተውቀዋል።
ፓርቲው ስራ መስራት አልቻለም። ከጉባኤ በኋላ በጣም ችግር አጋጥሞ ነው። ይሄንንም ነገር ኦዲትና ምርመራ ችግር እየፈጠረ ስለሆነ ጉባኤ እንዲጠራ ሊጠይቃለሁ ነው። ስለዚህ በጠቅላላ ጉባኤ ይሄ ኦዲትና ምርመራ የተባለው ስራውን በኃላፊነቱ በአግባቡ እየተወጣ እንዳለ ያቋቋመው ኮሚቴ ይሄን ሁሉ ተደጋጋሚ ስህተት እየሰራና በፓርቲው ላይም በደጋፊውም ላይ ትልቅ የስነ ልቦና ችግር እያደረሰ ስለሆነ ጉባኤ ባስቸኳይ እንዲጠራልኝ ጠይቄያለሁ። እኔ ጉባኤም የምንጠራው ይሄ ዲሲፕሊን ኮሚቴና ኦዲትና ምርመራ ስራውን በአግባቡ ስላልሰራ እኔን አላሰራይ ስላለ እኔ ነኝ ከሳሹኝ ወደዛ ምን ሄደው ወደዛ ጉባኤ ምን ሄደው የሰጣችሁኝን ኃላፊነት እንዳልወጣ እነዚህ ሰዎች ይሄን እየሰሩ ስላስቸገሩኝ በእነዚህ ሰዎች ላይ አንድ ውሳኔ ወስኑልኝ ብዬ እኔ ነኝ ያስጠራሁት ጉባኤው።
እናም የሰማያዊ ፓርቲ የውስጥ ልዩነት ባለበት እንደቀጠለ ነው። ሁለቱ ወገኖችም የየራሳቸውን አቋም ትክክለኛነት እየተናገሩ ይገኛሉ። የኮሚቴዎቹና የፓርቲው አመራሮች አቋም ሊቀራረብ ቅራኔዎችም ሊታረቁ ስለመቻላቸው ምልክት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በአምቦ ዩኒቨርሲቲ አዋሮ ካምፓስ ባለፈው አርብ ጀምሮ ውሃ በመቋረጡ ተማሪዎች የሚጠጡትም ሆነ የሚታጠቡበት እንደሌላቸው መጸዳጃ ቤቶቹም ውሃ ስለሌላቸው ከፍተኛ ችግር ውስጥ መሆናቸውን ገልጸዋል። ይህ ችግር እንዲቃለል ተሰልፈው ተቃውሞ ቢያቀርቡም በአስለቃሽ ጭስ እንደተበተኑ ይናገራሉ። ጃለኔ ገመዳ የኦሮሚኛ ባልደረባችን ያጠናቀረችውን ሪፖርት ጽዮን ግርማ ታቀርበዋለች።
በዩኒቨርሲቲው አዋሮ በተባለው ካምፓስ ውስጥ ውሃ የተቋረጠው ከአርብ ጀምሮ መሆኑን ተማሪዎች ይናገራሉ። ከአርብ ጀምሮ እስከ ሰኞ ባሉት ቀናት ይመጣ ይሆናል በማለት ቢጠብቁም ሊያገኙ እንዳልቻሉም ይናገራሉ። የግቢው ተማሪ የሚጠጣውም ሆነ ገላውን የሚታጠብበት ማጣቱን የሚናገሩት ተማሪዎች ከሁሉ የከፋው ግን የመጸዳጃ ቤት ችግር እንደሆነ ይገልጻሉ። ተማሪዎቹ ከተጸዳዱ በኋላ ውሃ ማውረጃ ስለሌለ እጅግ መቸገራቸውንም ይናገራሉ። በዚህ ምክንያት ከተፈጠረው ሽታ ጋር ተያይዞ በአግባቡ ትምህርታቸውን መከታተል ስለተቸገሩ ሰኞ ዕለት ተሰብስበው በግቢው ውስጥ ተቃውሞ ማሰማታቸውን ይገልጻሉ። ኢዲዮ ቦና የተባለ ተማሪ ሰኞ ዕለት ጠዋት በግቢ ውስጥ ስለሆነ ሁኔታ ሲያስረዳ ተማሪው ተጠምተናል፣ ቆሽሸናል፣ መጸዳጃ ቤት መጠቀም አልቻልንም በሚል ተሰብስበው መጮህ እንደጀመሩ ነገር ግን ብዙም ሳይቆይ በፖሊስ መከበባቸውን ይገልጻል።
ፖሊስ ፌዴራላ ለቆሽሳን ቤከመቱ ግቢቸ ኬሰ ጅረ ዱራኔ ሲ
በዩኒቨርሲቲው ቅጥር ግቢ ውስጥ የነበሩት ቁጥራቸው የማይታወቅ የፌዴራል ፖሊሶች እየሮጡ ወደ እኛ መጡ። ድሮም ቢሆን እኛን መፍጀት ለምዳችኋል በማለት ከምናልቅ እዚሁ እናንተው ጨርሱን አሉ። ተማሪዎቹ እዚያው ቆመን ጥያቄያችንን ማቅረብ ቀጠልን።
ጥቂት ቆይቶ የትምህርት ቤቱ አስተዳደር መጥቶ እንዳነጋገራቸውና ውሃ እንደሚቀርብላቸው ችግሩም እንደሚቀረፍ ነግሮ እንዳሰነበታቸው ይገልጻል። ነገር ግን ከዛን ሰዓት ጀምሮ እስከሚቀጥለው ቀን ድረስ ውሃ ባለመምጣቱ ችግሩ እየተባባሰ ሲሄድ ትላንት ማክሰኞ በድጋሚ ለተቃውሞ መውጣታቸውን ይገልጻል።
ቁርስ ከመብላታችን አስቀድሞ ተማሪዎች ከየቦታው ተሰባስበው ወጡ። ልክ እንደ ሰኞ ዕለቱ ሁሉ የኦሮሚያ ፖሊሶች ወደ ግቢው ገብተው ውሃ ይመጣላችኋል ሲሉ በድምፅ ማጉያ ተናገሩ። ከዚያም በመጡበት መኪና ግቢውን ለቀው ወጡ። ተማሪዎቹ ግን ተጠማን፣ አለቅን ሲሉ ጮኹ። ከዛ በኋላ የፌዴራል ፖሊስ አስለቃሽ ጭስ ለቀቀብን። ተማሪው በተማሪ ላይ ተደራርቦ ወደቀ። ግማሹ ተሯሩጦ ወደ መኝታ ክፍሉ ገባ። ገሚሶቹ ደግሞ ግቢውን ለቀው ወጡ።
ጥቂት ቆይቶ ተማሪዎቹ በአንድ ላይ እንዲሰባሰቡ የዩኒቨርሲቲው አስተዳደር ሊያነጋግራቸው እንደሚፈልግና ችግሩ እንደሚቀረፍ ሲነግራቸው እንደገና መሰባሰባቸውን የሚናገረው ተማሪ ኢዲዮ ቦና ነገር ግን የተባለው ሰው በአካል ሳይሆን መኪና ውስጥ ተቀምጦ በድምጽ ማጓያ እንዳነጋገራቸው ይገልጻል። ተማሪው የሚያነጋግራቸው ሰው ፊል ለፊት ወጥቶ እንዲያናግራቸው ቢጠይቅም የምትሉትን ይሰማል፣ እሱም የሚላችሁን ትሰማላችሁ ተብለው በዛ መንገዱ ይይቱ መቀጠሉን ገልጾ የውሃ አገልግሎት እንደሚሰጣቸው እስከዛው ተረጋግተው እንዲማሩ እንደተነገራቸው አስረድቷል። ጉዳዩን ለማጣራት አምቦ ዩኒቨርሲቲ አዲስ ወደ ተሾሙት ፕሬዝዳንት ዶክተር ላቀው ወንድሙ ደውለን የእጅ ስልካቸውን ባለማንሳታቸው ልናገኛቸው አልቻልንም። የአምቦ ዩኒቨርሲቲ የአዋሮ ካምፓስ የተማሪዎች ዲን አቶ አበበ መንግስቱ ግን ስለ ጉዳዩ ሲጠየቁ
ኮንድራን መጋላክ ሳቢሻን እንጅሉ ቱሪ አማ መጋቢሻን ገለጥ ፈሚጭስ ገሩሞ ይሳኒሽ
ቀደም ሲል ከተማ ውስጥ የውሃ ችግር ነበር፣ አሁን ግን ውሃ አለ ተለቋል።
ተማሪዎቹ ያለባቸውን የውሃ ችግር በማንሳታቸው ባስለቃሽ ጭስ ምላሽ እንደተሰጣቸው ጠቅሰን ይህ ርምጃ ለምን ተወሰደባቸው በሚል ለቀረበላቸው ጥያቄ ተማሪዎች ጥያቄ ስላቀረቡ የተወሰደባቸው የኃይል ርምጃ የለም ብለዋል። ዛሬ ስላለው ሁኔታ በድጋሚ ተማሪ ኢዲዮ ቦና ጋር ደውለን ጠይቀነው ነበር። ዛሬም ውሃ አላገኘንም ብሎናል።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta!
Cuenta, mama!
ዝግጅታችንን እያገባደድን ነው። አሮን ጌታቸው ይባላል። ተወልዶ ያደገው በፍራንክፈርት ጀርመን ነው። አማርኛ ቋንቋ ይናገራል። ስለ ኢትዮጵያ ታሪክና ባህል ያውቃል። ኢትዮጵያ ቤተሰብ ለመጠየቅ በሚሄድበት ሰዓት የተመለከተውን እንዲሁም ባደገበት አካባቢ ያየውን የባህልና የአስተሳሰብ ልዩነት በአስቂኝ መልኩ ጀርመን ሀገር ላሉ ኢትዮጵያውያን ያቀርባል። ያዝናናቸዋልም። ከመስታወት አራጋው ጋር ቆይታ አድርጓል።
የኛ እናቶች እንደምታውቁ በጣም ኢሞሽናል ናቸው። ትንሽ ነገር ካረክላቸው በጣም ያመሰግናል። ልጄ እንጀራ ይወጣል፣ ያሰብከው ይሳካል፣ ሁሉ ነገር ትባላለ። እንዳንተ አስር ወልድ አይቆጭም። ግን ከዛ ከትንሽ ሰዓት በኋላ ትንሽ ከጠፋ የሁሉ ምርቃት ገደል ገበና ተወሳ።
አሮን ጌታቸው ይባላል። የ17 ዓመት ወጣት ነው። ተወልዶ ያደገው በጀርመን ሀገር ፍራንክፈርት ሲሆን በጀርመኖችና በኢትዮጵያ መካከል ያለውን ልዩነት የሚያስገርመውንና የሚያስቀውን ለሌሎች ኢትዮጵያውያን በቀልድ መልክ በማቅረብ ብዙዎችን ያዝናናል፣ አድናቆትም አትርፏል። እንዴት አማርኛ እንደዚህ ቅልጥፍ አድርገህ መናገር ቻልክ?
በእናቴ ጥረት ነው መሰለኝ። ከልጅነት ጀምሮ ውስጥ በአማርኛ የምትናገረን እና በዛ ነው የተማርኩት።
ኢትዮጵያ ትሄዳለህ ቶሎ ቶሎ?
አዎ ቶሎ ቶሎ፣ በየሁለት ዓመት አካባቢ ቶሎ ቶሎ ነው የምንመላለሰው።
እህት ወንድም አለ?
አዎ አንድ ታናሽ እህት አለችኝ፣ 15 ዓመት ሆነ።
ትጽፋለህ አማርኛ?
የዛሬ 4 ዓመት አካባቢ በደንብ ተምሬ ነበር፣ ግን አሁን በትምህርት በጣም በእውነት መጽሐፍ ማንበብ የምችል ነበር። አሁን የምችላለሁ፣ ግን ጊዜ ይፈጅብኛል።
ማን ያስተማረ አማርኛ መጽሐፍና ማንበብ?
6 ሳምንት እረፍት አለ እና በዛ እረፍት ወደ ኢትዮጵያ ስንሄድ ያስቅሻል፣ ጎረቤት ነው ያስተምረኝ።
እንዴት ወደ ቀልድ ገባህ?
ብዙ ከመጀመሪያ ጀምሮ አላሰብኩበትም። ዝም ብዬ አሁን አመምች ነገር የአበሻ ልዩነት በቶሎ ይታይኛል። እዚህ ውጭ አገር ስለተወለድኩኝ በአበሾቹን ከጀርመኖቹ ጋር መመሳሰል ጀመርኩኝ እና አሁን በዚህ አሁን በጀርመኖቹን በጣም የሚያስቀኝ ነገር አያለው፣ በአበሾችን በጣም የሚያስቀኝ ነገር አያለው እና ይህን ለአበሾች ምናምን ስገልጽላቸው በቃ መሳቅ ጀምር እና በዚህ ሰዎቹ ደስ ሲላቸው በቃ ቀጠልኩበት።
ከአበሻ ባህል አንተን የሚያስገርምና የሚያስቅህ ምንድን ነው?
በጣም የሚያስቀኝ ብርድ፣ እንዴት ከብርድ እንዴት እንደሚያዩት ምን አሁን ጀርመን ያው የተለመደ ነገር ነው፣ በጣም ይበርዳል። ግን ጀርመኖቹ በቃ የጀርመን አሁን እናት ብታይ የሆነ አሁን ትንሽ እድሜያቸው ገፋ ያለ እናት ጠዋት ተነስተው ምናምን በዛ በብርድ ዝም የሆነ ጆግ ያደርጋሉ ወይ የሆነ ይወጣሉ። የአበሻ እናት ግን በቃ ብርድን አቤት ሲፈራ አሁን ምንም አሁን ባለፈው ኢትዮጵያ ያለሁኝ ተቀምጠን አያቴ የሆነ እያወራን ከዛ በኋላ ሲሞቀኝ ይሄ ቡና ምናምን ስለፈላ ነበር መስኮቱን ስከፍት እሷ ተነሳ ዝጋው 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 እንዴ ከዛ እኔ ምን ሆንኩኝ ኮኝ ብሉ ይገባል ብሉ ገባ እንደ ሌባ አድርጉት። በዛ ላይ ደግሞ ይቀጥሉበታል፣ በዛ አያልቅም። ከአንድ 2-3 ሰዓት በኋላ በቤት ምናምን ከመጣ እንደገና ያመጣ ይሄ የተረገመ ልጅ
ተው ይያልኩት መስኮቱን ከፍቶ ብርዱ እዛ ገብቶ እዚህ ተከሻይ ላይ ከስፎ ይዞኝ ነበር። ስለዚህ ምናምን እንደዚህ ያለው በቃ ዝም ብሎ ያከብዱታል ማለት።
ከጀርመኖቹ ባህል ሲሚያስገርምህ ምንድነው?
አንድ ጊዜ አንድ ጓደኛ ጋር ተዘርቼ ነበር እና እዛ ያለው እነዚህ አበሾች በጣም መጋበዝ ይወደሉ። እዚህ የሆነ ገና ቤቱ ከመግባት በፊት ና ተቀመጥ ምን ለምጣልህ ምናምን ትባላለች። ጀርመኖቹ ግን እንደዚህ ምንም አይነት ነገር አያደርጉም። አሁን አንድ ጓደኛዬ ነው ግን ጀርመን ነው። አሁን ቤቶቹ ቤት ውስጥ ገብተን ከዛ በኋላ ዝም ብዬ ስጠብቅ እጠብቃለሁ። በቃ እንዲህ የተቀመጥኩኝ እሱ ከውጭ መጥቶ ለራሱ ምግብ አምጥቶ ለእኛ አልጠበቀም። እሱ ቤት ውስጥ ማለት ነው ብቻውን ይበላ ነበር ማለት ነው። እኛ ፊት አልራበኝም ግን ያው ደነገጥኩኝ፣ አልጠበቅኩም።
ቲያትርን ለአጭር ጊዜ የመማር እድል እንዳገኘህ ነግረኸኝ ነበር።
አሁን እዚህ አሁን እኔ ፍራንክፉርት ነው የምኖረው። የሆነ ትልቅ የእንግሊዝ ቲያትር አለ እና አሁን እነሱ በአመት የሆነ 10 ልጆች ይመርጡና እድል ይሰጣቸዋል። ኖርማሊ አሁን በጣም ውድ ነው። በቲያትር መማር ብትፈልጊ የሆነ ብዙ ገንዘብ ከፍለሽ ነው የምትማሪው። ስኮለርሺፕ ነው እነሱ ይከፍሉልሻል።
ስለዚህ አንተ ካለፉት መካከል አንዱ ነህ።
ትክክል። አዎ ተወዳድረን ያው አላውቅም። እኔ ያየኋቸው 20 ልጆች ነበሩ። ከዛ 20 ልጆች 10 ቀሩና ከአስሮቹ አንዱ ነበርኩኝ።
ወደፊት አንተ የምትፈልገው የመድረክ ተዋናይ ወይንስ የመድረክ ኮሜዲያን መሆን ነው?
በጣም ጥሩ ጥያቄ ነው። ሁለቱንም ማድረግ ደስ ይለኛል፣ ግን ያው እዚህ በጣም ሪስክ አለው። እንደዚህ ወይ አክተር መሆን ወይ እንደዚህ በጣም ሪስክ ስላለው እያሰብኩበት ነው፣ ግን አቅሜ እስከሚፈቅድልኝ እሄዳለሁ።
ለሌሎች ትውልደ ኢትዮጵያውያን ከኢትዮጵያ ርቀው የሚኖሩትን ማለቴ ነው፣ ስለ ማንነታቸው ምን ብለህ ትመክራቸዋለህ?
ሁሉ ነገር የባህሪያችን ምናምን የሆነ ደስ የሚል ባህል ነው እና ይሄ ሊጠፋ አይገባም። ስለዚህ ያው ቋንቋ መማር አለብን፣ በተለይ አሁን እኛ እዚህ ውጭ ሀገር የተወለድ ነው። አለበለዚያ እንዴት ነው ይሞታል፣ ይጠፋል ባህሉ። እንደ ኢትዮጵያ አይነት ባህል የአበሻ ባህል በጣም በጣም ደስ የሚል ባህል ነው። ስለዚህ ባይጠፋ ይሻላል።
እንግዲህ አሮን ከእኔ ጋር አጭር ቆይታን ስላደረግ አመሰግናለሁ። ከመለያየታችን በፊት ማመስገን የምትፈልገው ሰው ካለ እድሉን ልስጥ።
በጣም አመሰግናለሁ። የመጀመሪያ እናቴን ነው ያው ሰላም ማሎ ማማ አማርኛ ስላስተማረችኝ በጣም አመሰግናለሁ። በዛ ላይ ደግሞ ያው አልነገርኩሽም፣ አማርኛ መጽሐፍ እና ማንበብ ያስተማረኝ ጎረቤት አልነበረም፣ ሊሸን ይባላል። እሱንም በዚህ አጋጣሚ ሰላም ማለት እፈልጋለሁ እና በዛ ላይ ደግሞ አያቶቼ።
አንድ አበሻባል የሚስቱ ልደት ስለደረሰ ይጠይቃታል፣ ሻስ ለልደትሽ ምንድን ነው የምትፈልጊው? ምንድን ነው የምትመኝው? ከዛ እሷ በየሆነ ነገር ተበሳሸ ስለነበር እኔ ከተመፈልገው ፍቺ እግዚአብሔር ገዳሚ ፍቺ ነው የምፈልገው። ከዛ ሰው ድግት ብሎ አይ እንደዚህ ማወድ አላሰብከው ያስበው ጀመና ቡና እንዲፈላለት ወይ ደግሞ ቤስ ሰዎች ትልቁም የኢትዮጵያ ምጣ እንጀራ እንዲጋገርለት
ዝግጅታችን ተጠናቋል። በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በቴክኒክ ያገዘን ማክቤል ያበሮ፣ በድምፅ ቅንብር ደግሞ ጃክሰን ዊት ነበሩ። የምንሰናበታችሁ ቢንያምና ቶክቻው በጋራ የሚያዜሙትን ዜማ እየጋበዝናችሁ ነው። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።